ርዕሰ ሊቃነ ጳጳሳት ፍራንቸስኮ ቤተሰብ በሕይወት ቤተ መቅደስ ውስጥ የእግዚአብሔር ተባባሪዎች ናቸው ማለታቸው ተገለጸ። ቅዱስነታቸው ይህንን የተናገሩት በትላንትና ሁለት ማለትም በሰኔ 17 2010 ዓ ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ በላቲን ሥርዓት አምልኮ አቆጣጠር ደንብ መሠረት ከሉቃስ ወንጌል ከምዕራፍ 1 ከቁጥር 57 እስከ 66 አልፎም ቁጥር 80 ላይ ተወስዶ በተነበበው የመጥምቁ ዮሐንስ ውልደትን በተመለከተ በሚተርከው የመጽሐፍ ቅዱስ ክፍል ላይ ትኩረቱን ያደረገ እንደሆነም ለመገንዘብ ችለናል። በካቶሊክ ቤተ ክርስቲያን ሥርዓት አምልኮ ደንብ መሠረት የጌታችን የኢየሱስ ክርስቶስ የእመቤታችን የቅድስት ድንግል ማርያምና የመጥምቁ ዮሐንስ ልደቶች ብቻ የሚከበሩ ሲሆን የሌሎች ቅዱሳን ልደት በቅዱስ ዮሐንስ ልደት ውስጥ ተጠቃለው የሚከበር እንደሆነም ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በትላንትናው ዕለት ማለትም በሰኔ 17 2010 ዓ.ም በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመስርተው ያደረጉትን አስተንትኖ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Oggi la liturgia ci invita a celebrare la festa della Natività di San Giovanni Battista.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? የዛሬው ዕለት ሥርዓት አምልኮ የመጥምቁ የቅዱስ ዮሐንስ ልደት እንድናከብር ይጋብዘናል። የእርሱ መወለድ የወላጆቹን ኤልሳቤጥና የዘካርያስን ሕይወት እንዲበራ ያደረገ ሁኔታ ሲሆን ዘመዶቻቸውንና ጎረቤቶቻቸውን መደሰትና መገረምንም ያካትታል። እነዚህ አረጋውያን የነበሩ የእርሱ ቤተሰቦች ሕልም የነበራቸው ሰዎች የነበሩና ለዚያም ቀን ዝግጁ የነበሩ ሰዎች ቢሆኑም ነገር ግን ልጅ ስላልነበራቸው ያንን ቀን በተስፋ መጠበቅ አቁመው ስለነበር የመገለል፣ የውርደት፣ ተስፋ የመቁረጥ ስሜት ደርሶባቸው ነበር። አንድ ወንድ ልጅ እንደሚወለድ በተነገረው ወቅት ዘካርያስ በጣም ተገርሞ ነበር፣ ምክንያቱም በጣም አርጅቶ ነበር። ሁለቱም ቢሆኑ ዕድሜ ጠገብ የነበሩ ሰዎች ነበሩ፣ የተፈጥሮ ሕግጋት አይፈቅድላቸውም ነበርና። በዚህም የተነሳ ይህንን ጉዳይ አላመኑም ነበር። ባለማመኑ የተነሳ ደግሞ ዲዳ እንዲሆን ተደረገ። ይህ ምልክት ነበር። ነገር ግን እግዚአብሔር በሰው አስተሳሰብና በሰው ውስን የሰብአዊ ችሎታዎች ላይ አይወሰንም። በእግዚአብሔር መተማመንና በእግዚአብሔር ምስጢር ፊት በዝምታ መጠበቅ መልካም የሆነ ነገር ነው። በትሕትናና በዝምታ የእርሱ ተግባር መጠባበቅ ይቻላል። ይህ ተግባሩ በታሪክ በተደጋጋሚ የተከሰተና የሰው ልጆች ከሚያስቡት በላይ ብዙ ታላቅ ነገር አድርጓል። እናም አሁን በኤልሳቤጥና በዘካርያስ ሕይወት ውስጥ የተከናወነው ሁኔታ ለእግዚአብሔር ምንም ነገር እንደማይሳነው ተረድተው ለእርሱ ትልቅ ክብር ሲሰጡ እናያለን። ዛሬ የተነበበልን ቅዱስ ወንጌል የሉቃስ ወንጌል ምዕራፍ 1 ከቁጥር 57 እስከ 66 አልፎም ቁጥር 80 ላይ ያለውን ማለታቸው ነው። የሕፃኑን መወለድ ካበሰረ በኋላ በመቀጠል ለልጁ ስለሚወጣለት ስም ይናገራል። ኤልሳቤጥም ከባህላቸው ውጪ አስገራሚ በሆነ መልኩ በመሄድ ስሙ ዮሐንስ ተብሎ ይጠራል በማለት ይህ ሕፃን አሁን በዚህ ዕድሜ ያልተጠበቀ በመሆኑ የተነሳ ነፃ የእግዚአብሔር ስጦታ በማለት ትሰይመዋለች። ምክንያቱም ዮሐንስ ማለት ነፃ እግዚአብሔር የሰጠው ጸጋ ማለት ነውና። እንዲሁም ይህ ሕፃን ጠንካራና በትዕግስት የእግዚአብሔር ጸጋ ለሚጠባበቁ ለድሆች ምስክር ሆነ። ዘካርያስ ባልተጠበቀ መልኩ ለሕፃኑ የመጠሪያ ስም ለማውጣት ሰሌዳ እንዲሰጡት ጠይቆ በዚያ ላይ የልጁን ስም ጻፈ። ምክንያቱም ዲዳ ስለነበረ በአፉ መናገር አልቻለምና እናም ወዲያውም አፉ ተከፈተ አንደበቱም ተፈታ እግዚአብሔርንም እያመሰገነ መናገር ጀመረ። መላው መጥምቁ ዮሐንስ የተወለደበት ሁኔታ በሚያስደንቅ የደስታ ስሜት የተፈጠረ ድንገተኛና ምስጋና የተቸረው ሁኔታ ነበር። ድንገተኛ አስደናቂና ምስጋና ህዝቡ በታላቅ አግራሞት በመደነቅ ጎረቤቶቹም ሁሉ በፍርሃት ተሞሉ። ይህም ሁሉ ነገር በደጋማው በይሁዳ ምድር ሁሉ ተወራ። ወንድሞቼና እህቶቼ፣ አማኝ የሆነው ህዝብ አንድ የተደበቀና ትሑት የሆነ አንድ ታላቅ ነገር እየተከሰተ እንደነበረ ስላወቀ ይህ ሕፃን ምን ሊሆን ይሆን በማለት ይጠይቃል። የእግዚአብሔር ታማኝ ሕዝብ በእምነት በመደነቅና በመገረም እምነቱን በደስታ መኖር ይችላል። በዚያ የነበሩ ሕዝቦች በተከሰተው ታላቅ በሆነ ነገር ተገርመው ሲያወሩ የነበሩት ነገር እንመልከት። በመጥምቁ ዮሐንስ መወለድ የተነሳ ሕዝቡ ደስታ ሲሰማው፣ በጣም ሲገረም፣ በመደነቅም ጭምር በምስጋና ሲደሰት እናያለን። ይህንን በመመልከት የእኔ እምነት እንዴት ነው ብለን ልንጠይቅ ይገባል። እምነቴ በደስታ የተሞላ ነው ወይስ እንዲያው ሁሌ ተመሳሳይ በሆነና ወጥ በሆነ መንገድ ላይ ብቻ ነው እየተጓዘ የሚገኘው? የእግዚአብሔርን ድንቅ የሆነ ሥራ ስመለከት እደሰታለሁ ወይ? የስብከተ ወንጌል አገልግሎትን ስሰማ ወይም ደግሞ የአንድን ቅዱስ ሰው ሕይወት ስመለከት ወይም በጣም ብዙ መልካም የሚባሉ ሰዎችን ስመለከት የጸጋ ስሜት በውስጤ ይሰማኛል ወይ? ወይስ ምንም ነገር በልቤ አይቀሰቀስም ወይም አይንቀሳቀስም? ከመንፈስ ቅዱስ የሚገኝ መጽናኛ ይሰማኛል ወይስ የተዘጋ ሁኜ እየኖርኩኝ ነው? እያንዳንዳችን ሕሊናችንን በመመርመር እምነቴ እንዴት ነው? ለእግዚአብሔር ድንቅ ተግባር ክፍት ነው ወይ? በማለት ራሳችንን እንጠይቅ። ምክንያቱም እግዚአብሔር ሁሌም የሚያስገርም አምላክ ነውና የእግዚአብሔርን በሕይወቴ መገኘቱ በሚያስደንቅ ሁኔታ በአድናቆት ስሜት ውስጥ ሆኜ አጣጥማለሁ ወይ? የእምነት ቃላት የሆኑትን ደስታ፣ የመገረም ስሜት፣ የመደነቅና የማመስገን ስሜቶችን ልናጣጥም ይገባናል። እመቤታችን ቅድስት ድንግል ማርያም በእያንዳንዱ ሰው ሕይወት ውስጥ ምንጭ የሆነውን እግዚአብሔር እንደሚገኝ ማመን እንችል ዘንድ ትርዳን። የእግዚአብሔርና የእኛ እናት የሆነችው እመቤታችን ቅድስት ድንግል ማርያም ቤተሰቦች ልጆቻቸውን በማሳደግ ሂደት ውስጥ የእግዚአብሔር የሥራ ተባባሪ መሆናቸውን እንዲገነዘቡ ትርዳቸው። እያንዳንዱ ቤተሰብ በሕይወት ቤተ መቅደስ ውስጥ የእግዚአብሔር ተባባሪዎች ናቸው። እያንዳንዱ ሕፃን በሚወለድበት ወቅት ደስታ፣ የመደነቅና የምስጋና ስሜት ሊፈጥር ይገባዋል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በሰኔ 17 2010 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትኖ ሙሉ ይዘቱን ነበር። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን።